ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 10 ቀን 2011 ዓ.ም ማለት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱን ደብዳቤዎች አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ኦነግ ሐሙስ ጥር 9 ቀን ባወጣው መግለጫ በወለጋ ተካሄደ የተባለውን የአየር ጥቃት ለማስተባበል የጠቅላይ ሚኒስትሩ ጽፈት ቤት የሰጠው መግለጫ ከእውነት የራቀ ነው ብሏል። ኦነግ በመግለጫው በጥር 4 እና 5 በቄለም ከተማና አካባቢዋ በሶስት የተለያዩ ቦታዎች የአየር ድብደባዎች የተካሄዱ መሆናቸውን ገልጾ ይህን ለመደበቅ መሞከር ግመል ሰርቆ አጎንብሶ እንደሚባለው ተረት ነው ብሏል። አገዛዙ ኦነግ መንገድ ይዘጋል፣ ባንኮችን ይዘርፋል፣ ህዝብን ያስተቃያል፣ ሌሎችንም ጸረ ሰላም ተግባሮች ይፈጽማል በማለት የሰጠው መግለጫ ሐሰት መሆኑን ጠቅሶ በተቃራኒው ከአየር ድብደባው በተጨማሪ የኢሃዴክ ሰራዊት ሰዎችን በመግደል መኖሪያ ቤቶችን በማቃጠል ንግድ ቤቶችን በማፈራረስና ንብረት በመዝረፍ እንዲሁም ሰዎችን በማሰርና በማስተቃየት እኩይ ድርጊቶች ላይ ተጠምዷል ብሏል። ስምምነቱን ያጓተተ የሚገኘው ኢሃዴግ ነው ካለ በኋላ ኢሃዴግ በአገር መከላከያ ሰራዊትም የራሱን ጥቅም ለማስጠበቂያ ያደረጀውን ሰራዊት ተጠቅሞ የኦነግን ጦርና የግንባር የፖለቲካ አመለካከት ያላቸውን ክፍሎች እያዳከመ ነው ብሏል። በቤንሻንጉል ጉሙዝ ክልል በካማሺ ዞን የሰው ህይወት በማጥፋትና ዜጎችን በማፈናቀል የተጠረጠሩ ሰዎች በቁጥጥር ስር መደረጋቸውን የአካባቢው ባለስልጣኖች ገልጸዋል። የተለያዩ ወንጀሎች በመፈጸም የተጠረጠሩና ቁጥራቸው ከ60 በላይ የሆኑ ሰዎች የተያዙት ከተለያዩ የጦር መሳሪያዎች ጋር መሆኑንም ጠቅሷል። ባለፈው ነሐሴ ወር በጉባ ከተማ የነበረው የቀይ ቀበሮ ሐውልት ፈርሶ በሐጂ አደም ሶዶ መታሰቢያ ሐውልት እንዲተካ ሙከራ በተደረገበት ወቅት በተነሳ ግጭት ከ6 ያላነሱ ሰዎች መገደላቸውና በርካታዎች መቁሰላቸው እንዲሁም ከዛ ወዲህ በከተማዋ ለወራት የዘለቀ ውጥረት መከሰቱ ይታወቃል። ሐሙስ በጎባ ስታዲየም የእርቅ ስነ ስርዓት የተካሄደ ሲሆን አባ ገዳዎች፣ የሃይማኖት መሪዎችና የአካባቢው ባለስልጣኖች ተገኝተዋል። በደቡብ ክልል በቤንች ማጂ ዞን የሚገኙትን የቤሮና የማጂ ወረዳዎችን ከዞን ዋና ከተማ ከሚዛን ተፈሪና ከሌሎች መሃል አገር ከተሞች ጋር የሚያገናኙት መንገዶች ለወራት ዝግ ሆነው መቆየታቸው ነዋሪዎች ለዜና ምንጮች ገልጸዋል። መንገዶቹ የተዘጉት በአካባቢው በሚገኙ ጎሳዎች መካከል ግጭቶች በመፈጠራቸው ነው ተብሏል። ባለፉት 2 ወራት ብቻ በሱማና በዲዚ ማህበረሰቦች መካከል በተከሰቱ ግጭቶች በወረዳዎቹ ከ60 በላይ ሰዎች ሲሞቱ በርካታዎች የአካል ጉዳተኞች መሆናቸው ተነግሯል። ለመንገዶቹ መዘጋት ምክንያት ምንም አይነት ፍጆታ ምርቶች ወደ አካባቢዎቹ ባለመግባታቸው ነዋሪዎች ለከፍተኛ ችግር ተዳርገዋል። በአካባቢው የወርቅ ማዕድን ለማውጣት የተደራጁ ከ12000 የሚበልጡ ወጣቶችም አለ ስራ መቀመጣቸው ታውቋል። በኮንጎ ዲሞክራቲክ ሪፐብሊክ የተደረገው ሀገራዊ ምርጫ ውጤት ባለፈው እሁድ ከተነገረ በኋላ በተፈጠረው አለመግባባትና ግጭት የሞቱት ሰዎች ቁጥር 34 መድረሱን እንዲሁም ከ50 በላይ ቆስለው እየታከሙ መሆናቸው እና 130 በላይ በጸጥታ ኃይሎች ተይዘው በቁጥጥር ስር መዋላቸውን የተባበሩት መንግስታት ድርጅት አስታውቋል። ሰሞኑን በአዲስ አበባ በሚገኙ የአፍሪካ ህብረት ውስጥ ስብሰባ ያደረገው የተወሰኑ አገሮች መሪዎች ቡድን በኮንጎ ምርጫ ላይ ውይይት አካሂዶ የካቢላ መንግስት የምርጫውን ውጤት እንዲያግድ ጥሪ ያቀረበ ሲሆን የድርጅቱ የተወካዮች ቡድን ወደ ኮንጎ የሚልክ መሆኑን ይፋ አድርጓል። የካቢላ መንግስት የውስጥ ጉዳይ በመሆኑ የሚመለከተው የአገሪቱን የፍርድ ተቋሞች እንጂ የውጭ አገሮችን አይደለም በማለት የአፍሪካ ህብረት መሪዎችን ውሳኔ ውድቅ እያደረገ መሆኑን ቢገልጹም ከሉካኑ ጋር ለመነጋገር ዝግጁነት አሳይቷል። የኮንጎ የህገ መንግስት ፍርድ ቤት በተቋሚ መሪ በሚስተር ፋይሉ በቀረበው ክስ ላይ በዛሬው ቀን ውሳኔ ይሰጣል ተብሎ ይጠበቃል። ሐሙስ በሱዳን ካርቱም በተደረገው ከፍተኛ የተቃውሞ ሰልፍ ላይ በጸጥታ ኃይሎች የተገደሉ ሰዎች ቁጥር ወደ 3 ከፍ ያለ መሆኑ ተነገረ። የሱዳኑ መሪ ከስልጣን እንዲነሱ በመጠየቅ በተለያዩ ከተሞች የሚያደርጉት የተቃውሞ ሰልፎች የቀጠሉ ሲሆን እስካሁን ድረስ ከ40 በላይ ዜጎች የተገደሉ መሆናቸውን የሰብአዊ መብት ተከራካሪ ድርጅቶች አጋልጠዋል። የኬንያ ባለስልጣኖች ለዜና ተቋሞች በሰጡት መረጃ በቅርቡ በኬንያ በሚገኘው የመዝናኛ ሆቴልና የገበያ ህንጻ ላይ ጉዳት ካደረሱት የአልሸባብ ተጠቂዎች መካከል አንዱ የኬንያ ወታደራዊ መኮንን ልጅ መሆኑን ገልጸዋል። አሊ ሳሌም ጉቼንጌ የሚባለው ይህ ግለሰብ አባቱ በኬንያ ወታደራዊ ተቋም ውስጥ የአምሳ አለቃ ማዕረግ ያለው መሆኑ የተነገረ ሲሆን የግለሰቡ አባትና እናት ለምርመራ የተያዙ መሆናቸውም ተገልጿል። በአልሸባብ ኃይሎች በደረሰው ጥቃት 20 ሰላማዊ ሰዎች፣ አንድ ወታደርና 5 ጥቃቱን ያደረሱት አሸባሪዎች መገደላቸውን የኬንያ ባለስልጣኖች ገልጸዋል። ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ደርጋቢዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የሬዲዮ ፕሮግራም አዘጋጆች በቅድሚያ እንደምንከርማችኋል እላለሁ። አጥፊ አገዛዞችን አስወግዶ የባሰ የጥፋት መልእክተኞች ወደን የተቀበልናቸዋል ነበሩ። ጨካኞች ተወግደው ባስከፊ ሌሎች ጨካኞች መገዛት የተደጋገመ መጥፎ የታሪካችን ጠባሳ በመሆኑ ድጋሚ ስህተት እንዳይፈጠር ጥርስ ነክሶ መታገልም ማታገልም ወቅቱ ከመንግስቱ በበለጠ የግድ እያለ መጥቷል። መታገልና ማታገል ሲባልስ ለነማን ነው? ለሀገር ለእልና መከበር ነው ወይስ ለህዝብ ነጻነት መረጋገጥ? ወይስ የጥቅም ጥመኞችን ጥቅም ለማስጠበቅ? ወይስ ለጥቂት ከበርቴዎች መደላደል ለመፍጠር ነው? ወይስ ለአብዛኛው ኢትዮጵያ ህዝብ ጥቅም መረጋገጥ እኩልነትና ነጻነት ለማስገኘት ነው ወዘተ የሚሉ ጥያቄዎች በህዝብ ውስጥ መሰረጽና መሸራሸር አለባቸው። የትግላችን አቅጣጫ ወዴት እየሄደ ነው? አላማና ግቡስ ምንድነው? ይያሉ በጥናት መከታተል እጅግ አስፈላጊ የሆነ መጥቷል። በሬዲዮና ቴሌቪዥኖች የሚተላለፉ መልእክቶችና መረጃዎች ሁሉ እውነት አይደሉም። ሁሉም ውሸት ሊሆኑም አይችሉም። ውሸትን ከእውነት የመለየት ባህልም መዳበር አለበት። በተለይ ደግሞ ያለፉት 27 ዓመታት የውሸት መረጃዎች የውሸት ታሪክ ፍሰት ዓመታት ነበሩ ብንል ስህተት አይሆንም። የሚተላለፉ መልእክቶች ሁሉ በግለሰብ ስብዕና ግነት ላይ ያነጣጠሩ እንደነበርም ይታወሳል። መለስ ዜናዊ ባለራዩ መሪያችን ዶክተር አብይ አህመድ ኢትዮጵያዊው ሙሴና የመሳሰሉት ጆሮአችን እስኪደነቁር አድምጠናቸዋል። በግለሰብ ስብዕና ግነት ላይ ትኩረት ሰጥተው የሚሰሩ መገናኛ ብዙሃን ጸረ ዲሞክራሲ ናቸው። አምባገነኖች የስልጣን መወጣጫ መሰላሎችም ናቸው። ሁለቱም የወያኔ ኢህአዴግ ፈላጭ ቆራጮች ናቸው። አንደበቱን አሳምሮ አለሳልሶ የቀረበው የዛሬ ዶክተር አብይ አህመድ ስልጣን አምላኪ መሆኑን መረዳት የተሳናቸው ወገኖች በዛሬው ጊዜ ለማንም ግልጽ እየሆነ መጥቷል። እውነትና ንጋት እያደር እየተገለጠ ይሄዳል እንደሚባለው አዲሶቹ ሽሞች የወያኔ ውላጆች መሆናቸው ዛሬ ግልጽ እየሆነ መጥቷል። መንገዶቻቸው የወያኔ ግባቸው ህገ መንግስታቸው ፕሮግራማቸው ሪዮት ዓለማቸው ፖሊሶቻቸው ወዘተ ሁሉ የወያኔ ኢህአዴግ መሆናቸውን እነሱም አልካዱም። ተግባራቸውም ፍለፊት ያሳየን ነው። የወያኔ የረጅም እቅድ ለስኬት ይበቃ ዘንድ እየተራወጡ መሆናቸውን በተግባር እየተመለከትን ነው። የኢትዮጵያን ህዝብ በቋንቋ በሃይማኖት በብሔረሰብ በጎሳ እየከፋፈሉ ግጭቶችን ማባባስ የቆሰቆሱ ማነሳሳት ህዝብን በህዝብ ላይ እያነሳሱ መከፋፈልና ማጋጨት የውያኔ ትል ዛሬም አልመከነም። እንዲመክን እንደማይፈልግም ያዲሶቹ ሹሞች ህልምና አላማቸው መሆኑን ሲለወጡ አይስተዋልም። አዲሶቹ ሹሞች ውያኔዎች ውያኔዎች አዲሶቹ ሹሞች የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው ሲባሉ ማመንና መቀበል የተሳናቸው ወገኖች ዛሬ ሁለቱም ያንድ አንድ መሆናቸውን በተጨባጭ ከተግባራቸው ያየንና እየሰማን ነው። ኢትዮጵያ ዛሬም መንግስት የላትም ህጋል በሀገር ሆናለች ቢባልም ስተት የሚል አይኖርም። ዛሬ ኃይሉም ስልጣኑም ጉልበቱም የክልሎች ነው። ማዕከሉ ተዳክሟል። በክልሎች ላይ ያለው ስልጣን ከአቅማቸው በላይ ገኗል። የሀገር መከላከያ ኃይል ተብዮን ቅጥቃቴ በክልሎች ሲታገድ ከማየት በለጠ ማረጋገጫን ማየትም መስማትም አንችልም። የሀገር መከላከያ ጦር በሽሬ ባዴግራት እንዳይንቀሳቀስ እግድ ተጣለበት የሰሞኑ አስደናቂ ዜናዎች ሆነዋል። በሌላ በኩል የወያኔ ዘራፊዎች በወያኔ መከላከያ ጦር እየታጀቡ ሲንቀሳቀሱና እየተዘረፈ ሀብት ሲያሸሹ ህዝብ ይፈተሽልን ጥያቄ ሲያቀርብ ከህዝብ መወገን ሲገባው በህዝብ ላይ ሲተኩስ ተስተውሏል። የመተማና የአርማጮን ድርጊት ልብ ይሏል። አዲሶቹ ሹሞች ለወያኔ ዘራፊዎች ሽፋን ሰጭ እንጂ ወንጀል ተከላካይ ሲሆኑ እየታዩ አይደለም። በአራቱም የሀገሪቱ አቅጣጫዎች ዝርፊያው ሲስፋፋ እንጂ ሲቀንስ እየተስተዋለ አይደለም። አዲሶቹ ሹሞችም የወያኔ ነፍስ ቀጣይ እንጂ በጣሾች አይደሉም። የአዲሶቹ ሹሞች ጠቅላይ ሚኒስትር ተብዬ ከኢትዮጵያና ኢትዮጵያውያን የበለጠ ለምዕራባውያንና ለአረቦች ጥቅም ቅድሚያ የሰጠ መሆኑ በእነሱ የተሾመና የተሸለመ መሆኑን ዛሬ መረዳት የተሳናቸው ነገ ከነገ ወዲያ ከውጤቱ ይረዳሉ። አንሰማም አናምንም የሚሉ ካሉ ማፍቀርም ማመንም መብታቸው ሲሆን በውጤቱ ሳቢያ ተጠያቂነቱ ሊኖር የሚችል መሆኑንም አብረው መረዳት አለባቸው የመጨረሻ ምክሬ ነው። አበረ አንበሴ ከሰላ ድንጋይ
ادرس لفنوثة ديموكراسي راديو آزدگاچوش اندهم يه پروگرامو تكتاتايوش بيتبتان لاي كا اياك قلجاو تكات ايه تسنزل مهنون بهو اللاچن ميتاوكال كسر مسارتو يزرنيا ويانيوش تنقول بينور باتم كترنيو تشاچو ليجو ليجو سياميزو افراش سراچو نيسرونو كنبو سواتي تاوالوودن ونهال ايتبتان اندهود دا አባሎቹና መሪዎቹ ነበር የሚሉ ሁሉ ያጋለጡት ነው። መሪው ብርሃኑ ነጋ የአሜሪካ መሳሪያ ሆኖ ኢትዮጵያዊ ትግል እንዳይሳካ የሰራ ሰው ነው። ግንቦት ሰባት የሽግግር መንግስት ሲል ቆይቶ ያብይ የጨፍን ደጋፊ ሆኖ ወደ ከተማችን መጥቷል። ሰሞኑን ግንቦት ሰባት ኢትዮጵያዊነት በሚል ሽፋን ገንዘብ ለመለመን በሚሊየንም አዳራሽ ስብሰባ ጠርቷል። ይህ የለየለ ጸረ አማራ ኢትዮጵያዊነት የሚለውን መፈክር ሊያበላሽ እንጂ ገንዘብ ቸግሮት አይደለም። ስለዚህ አንድም ዜጋ በጠራው ስብሰባ ተገኝቶ በሳም እንዳይፋታው አማጸናለሁ። ገንዘብ ማውጣት ከፈለጋችሁ ብራኑና ግንቦት ሰባት እዚህ ያደረሷቸው ኦነጎች ለፈጇቸው ቤተሰቦች እርዱ ሲሉ ተስፋዬ ቶላ ከጉለሌ አዲስ አበባ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያን ድንደም የኢሃፓ የሳተላይት ሬዲዮ ስርጭት አዘጋጆችና አቅራቢዎች በዚህች ደብዳቤ በተጨባጭ ሀገራችን ያለችበትን ሁኔታ ለማንሳት እሞክራለሁ። አንዳንዶች መስቀለኛ አንዳንዶች የለውጥ ጎዳና ላይ እንደወሬ ሲናገሩ መስማት ያለመድነው ቃር ሆኖብናል። የሚገርመው በዚህ ወቅት አዋቂውንና አላዋቂውን ለመለየት አስቸጋሪ የሆነ ነው። የላቀ የትምህርት ደረጃ እንዳላቸውና የተለያዩ የምርምር ስራዎችን እንዳበረከቱ የሚነገርላቸውና አንድ ተራ እዚህ ግባ የማይባል የትምህርት ብቃት ያለው የወቅቱን ፖለቲካ የሚያዩት በሞቅ ሞቅ ስሜት ውስጥ ሆነው ነው። ሌላው ቀርቶ ዘረኛው አገዛዝ እያደረገ ያለው የጥገና ለውጥ ለመሆኑ ተደጋግሞ እየተነገረ በሰባት ወር ብዙ ለውጥ መጠበቅ ተገቢ አለመሆኑን እያነሱ ሙግት ኃይሉት መሟገት ያስተሙ እያየን ነው። 28 ዓመታት በዘር ላይ የተመሰረተ የከፋፍለ ግዛ አገዛዝ ተጭኑን እያለ የዲሞክራሲ ግንባታ ነውና ሰጥለጥ ብለን እንድንገዛ ዶክተሮቹ አስሩን ሲቀባጥሩ እየሰማን ነው። በበኩሌ የአሁኑ የሀገራችንን የፖለቲካ የኢኮኖሚ የማህበራዊ ሁኔታዎችን ከምን ጊዜውም በላይ እየተተረማመሰ በመሆኑ ሁኔታውን ምስቅልቅል እያልኩ መጥራት ከጀመርኩ ተንብቻለሁ። ለ28 ዓመታት እየተካሄደ ያለው የፖለቲካ ትግል በሰፊው የህዝብና በጥቂት ጫቋኝና በዝባዥ ቡድኖች መሃል የሚካሄድ መሆኑ እንዲዘነጋና አቅጣጫውን ለማስቀየር ውዥንብሮች እየተነዙ ህዝባዊ ትግሉ ውሉን እንዲስት እየተደረገ ይገኛል። የፖለቲካ ስረኞችን በግብረ ኃይል የሚያሰቃየው በርካታ የፖለቲካ ስረኞችን በድብቅ ጨለማ ስር ቤቶችን እያሰቃየ የሚገለው የዜጎችን ሀብትና ንብረት እየዘረፈ የከበረው ተቃውሞ አደባባይ የወጡትን ባልሞ ተኳሾች እንቅላቶቻቸውን እየመታ የገደለው ህፃናቶችንና ሴቶችን ሳይቀር በጥይት የመተረው ሴቶችን ያስተቃየ የሚደፍረው ወዘተ አንድ ግለሰብ ብቻ ሳይሆን ስርዓቱ ባጠቃላይ ነው። ስርዓቱ ሲባል በህዋት የሚዘወረው ዘረኛው አገዛዝ ባጠቃላይ በመሆኑ በወንጀሉ መጠየቅ ያለበትም ዘረኛው ስርዓት ባጠቃላይ ነው። ገና ሚኒሊክ ቤተ መንግስት በገቡበት እንደ ቅዠት ሆኖባቸው በሰከሩበት ወቅት በወላይታ አረካ ገበያ የጨፈጨፉት በበደኑ ከኦነግ ጋር በጋራ አማራና ክርስቲያን ብለው የሚያጠቡ እናቶችን ነፍሰጡር እናቶችን ሽማግሌዎችን ጭምር እየረሸኑ ወደ ገደል ይወረወሩት በጎንደር አደባባይ ኢየሱስ ቤተክርስቲያን አጸዱን ዘልቀው በጸሎት ላይ የነበሩ ምዕመናንን በጥይት የቆሉት በአረካ አማሮችን ከኦነግ ጋር በህብረት የጨፈጨፉት አሰቦት ገዳምን ደፍረው በመግባት ከኦነግ ጋር በጋራ መነኮሳትንና ምዕመናንን የጨፈጨፉት የአዲስ አበባ ዩኒቨርሲቲ ተማሪዎች በወቅቱ የኤርትራ መገንጠልን የደገፈውን ግጣዊውን ቡጥሮስ ቡጥሮስ ጋሊን በመቃወም ሰላማዊ ሰልፍ ሲወጡ የጥይት ዝናብ አስከትፈው የገደሉትና ያቆሰሉት በጋምቤላ የዘር ፍጅት የፈጸሙት በ1997 አዲስ አበባን በወጣቶች ደም ያቀለሙት በአንዋር መስጊድ ሁለት ወንድማማቾችን በጥይት የገደሉት በጅማ ባህሩማያ በመቀሌ በጎንደር በናዝሬትና በአምቦ ወዘተ ዩኒቨርሲቲዎች የጎሳ ግጭቶችን እየጫሩ ተማሪዎችን ያጋደሉት የኢትዮጵያ መምህራን ማህበር አመራር አባልና የኢሰመጉ አመራር አባል የነበረውን አሰፋ ማሩን በጠራራ ፀሐይ በስድስት ጥይት የገደሉት ታዋቂው የህግ ባለሙያና ጋዜጠኛ የነበረው ተስፋዬ ታደሰን በስለት በዘግናኝ ሁኔታ የገደሉት የኢሃፓ መስራችና አመራር አባል የነበረውን ባለቀሪው ደብተራው ጸጋዬ ወይንንና ጓደኞቹን አበራሽ በርታን ጨምሮ በትግራይ ጨለማ እስር ቤት አስረው እያስተቃዩ የሚገኙት ወዘተ እነሱ። ዘረኛው ኢህአዴግ የሚባለው ስርዓት መሆኑ እየታወቀ እየተደረገ ያለው ባለ አንድ ገቢረ ሞዛፈር ለዛ ቢስተውኔት የህዝቡን እይታ ከስርዓቱ ወደ ግለሰቦች እንዲዞር እየተደረገ ያለው እንዘጥረት ጣርቆ ሳይሄድ እየከሸፈ ነው። ግፍ በእርቅና በመደመር የጥንቆላ መታቶች አፈር ቢያለብሱት በሲሚንቶ ቢለስኑት በብረት ሳጥን ቢቆልፉት ተደፋፍኖ የሚቀርብ አለመሆኑ የፈሰሱት ደሞች ለፍትህ ይጮሃሉ። ከፋራጁ የኢትዮጵያ ህዝብ ግፍ የዋሉበትን በፍርድ አደባባይ ገትሮ የተዋለበትን ግፍና የተፈጸመበትን በደል ይፋረዳል እንጂ የዘረኛው ስርዓትን የዘረኝነት መርዝ ተጠጥተው ያደጉ አጉራ ዘለል አይኖቻቸውን በጨብ ያጠቡ እነሱ ራሳቸው ዳኛ ራሳቸውን ተፋራጅ ራሳቸውን ወደ አዲስ ስርዓት አሸጋጋሪ የሌባ አይነ ደረቅ መሆናቸው ነው። ይህ ኢህአዴግ የተባለው ዘረኛ ስርዓት ያስርና ይገድል የነበረው እኮ የሰው ልጆችን ብቻ ሳይሆን ከብቶችንም ጭምር መሆኑ ሊዘነጋ አይገባውም። በ1990ዎቹ መጀመሪያ ላይ የወያኔ የንግድ ድርጅቶች ለገበሬዎች በግዴታ ማዳበሪያ እንደሚያቀርቡ የሚታወቅ ነው። አንዳንዱ ማዳበሪያ ምርቱን ከማማፋት በተጻራሪው ምርቱን እየጎዳው መሆኑን በመረዳት ገበሬዎች ላለመግዛት በማመጣቸው በማስፈራራት በግዴታ በብድር እንዲወስዱ ይደረግና ውጤቱ ደካማ በመሆኑ በአመቱ ገበሬዎቹ ዳቸውን ሲጠየቁ መክፈል እንደማይችሉ በመጥቀስና ወደፊትም ቢሆን በአገዛዙ የንግድ ድርጅቶች የሚቀርብላቸውን ማዳበሪያ ላለመግዛት ያድማሉ። ዘረኛው አገዛዝ ገበሬዎቹን ለማንበርከክ በሚል የገበሬዎቹን በሬዎች እየነጠቀ በየወረዳ አስተዳደሮች አሰረ። ይህ ሁኔታ በተለይ በምዕራብ ሸዋ ከሰበታ እስከ ወሊሶ በተጠናከረ ሁኔታ መፈጸሙ የሚታወስ ነው። በርካታ በሬዎች በረሃብና በውሃ ጥም የታሰሩበት ግቢ ውስጥ ሞቱ። ልብ በሉ፣ በሬዎቹን እያሰቃዩ ገድለው ገበሬዎቹን በግድ የማዳበሪያ እዳውን እንዲከፍሉ አደረጉ። እንግዲህ አድማጮች እናንተ ፈረዱ። ከእንዲህ ያለ ጭራቅ ስርዓት ጋር እርቀ ሰላም ወረደ ሲባል ህሊና ያለው ምን ማለት እንደሆነ አይጠፋውም። በአሁኑ ሰዓት የንጹሃን ደም እዚህም እዚያም እየፈሰሰ ሰዎች ከመኖሪያቸው እየተፈናቀሉ የጦር መሳሪያ ዝውውርና ንግድ እየተስፋፋ ኦነግ በሰላማዊና በትጥቅ ስልጣን ለመያዝ ምዕራቡንና ደቡብ ምስራቅ ሀገሪቱን ሰላም እያደፈረሰ ያለበት በርካታ ህጻናት በጦርነት ምክንያት ከትምህርት ገበታቸው የተነጠሉበት አውራ ጎዳናዎች በየጊዜው የሚዘጉበት የህክምና ማዕከላት በተዘጉበት እናቶች አዋላጅ አጥተው ደም እያፈካቸው በሚሞቱበት ሁኔታ ከዩኒቨርሲቲ ተማሪዎች በአፍ መፍቻ ቋንቋቸው ሳቢያ ትምህርት ለማቋረጥ የተገደዱበት በተለያዩ አካባቢዎች ኮማንድ ፖስት የሚባለው የወታደራዊ አገዛዝ በተፈነበት አገዛዙ በተለያዩ ጊዜያት በኃይል የማንበርከክ ጉልበት እንዳለው እየደነፉ ቢሆንም እየታየ ያለው ግን ተቃራኒው ነው። የአስቸኳይ ጊዜ አዋጅ በታወጀበት አካባቢ በአንድ ሳምንት ጊዜ ውስጥ 18 ባንኮች መዘረፍ ማለት ترجمو يا أجدادو مدّاك منجي هايل آيا فايي ملالو زرين يو أجداد أسمرا كونجار إدارة سبت سمن منت لك كشابيا غار اندا تدرقو سمن منت بايفا يتنجر كاللو يتدبك أوي بزال يميلا سيد سيستنزر إسامالو يونك انت اوچم يتسمع موت بتقوار عالم ترقومون بمان سات طور مزدو دم لما سفاتت مت ايك اياد رغوس مونون بسمو قدر سمن منت اچو من عربات اندش بگر منجز تذيو زمن يمينستر انت وانبروش كار تغبتو لاچو يون يميلو ترد عري تنكر ياد بينو ليلاو دغمو يونك مواكر اهون اودي بابا ميبالووز كا اگر اتكاناتو مزرقاتون اترات ارالو بتج أماري يهاجر دنبرهون تبلو لك إيه تدرجة يمثلن يالي لمثالي سامونون بأديس أبباننا بأندان لكتمو شي تكستتو يبين زي ندرس عندو من قدوش بمزاقات الشوفيون أستك أكيوغن كماعال كتمو شأديس أببان جمرو كي يمادياو بغف ودى بونتلان دوانو سومالينا إفرا إيه تقواقوازا مونون دونة بالسلت أناسو سيناقرو سسما በጣም አስደንግጦኛል ጨረባው ሽግግር ከተባለ የሚከሰተው እንዲመስል ፍርሃት አልበኝነት መሆኑ ሳይታለም የተፈታ ነው እኔ ከዚህ ምስቅልቅል ሁኔታ መውጫ መንገድ በፍኖተ በተደጋጋሚ እየተባለ ያለው ሁሉን ያካተተ የሽግግር መንግስት ማቋቋም እንደሆነ የስችን ሀገር ሰላምና ደህንነት ከልባቸው የሚሹ የፖለቲካና የመብት ተሟጋች ድርጅቶች በጥሞና ሊያዩት የመስክሩበትና ባፋጣይ ሊታገሉለት ይገባል ላለው በመጨረሻው በመጨረሻም ማንኛችንም ለሀገራችን አንድነት የምንጮህና የምንታገል ሁሉ የሀገራችን ሁኔታ ከሳምንት ሳምንት እየተመሰቃቀለ በመሆኑ ሁሉን አቀፍ የሽግግር መንግስት ለመመስረት መስፋሽ ጉባኤ እንዲካሄድ መታገል የዜግነት ግዴታችን መሆኑን ተገንዝበን የሽግግር መንግስት ምስረታ ድምጻችንን እናሰማ የሚል ጥሪን ማቅረብ ወዳለው ሲሉ ደብዳቤያቸውን ያደረሱት አቶ የትባረክ ከቢሾፍቱ ጥግ ዝቋላ ናቸው።
ተከታዩን ሰፋ ያለ ደብዳቤ የላኩልን አምሮ በለጠ ከአዲስ አበባ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ ንድም ሲሪዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች እንደምን ከርማችኋል ይያልኩ የከበረ ሰላምታ ይናገርባለሁ። ውድ ፍኖቶች ከሰሞኑ በኢሳት ቴሌቪዥን ሁለት የቴሌቪዥን ጣቢያው ሰራተኞች የሆኑ ከወያኔ ውድቀት በኋላ ለኢትዮጵያ የሚመጥናት መንግስታዊ ስርዓት የኒዮ ሊበራል ካፒታሊስት ስርዓት ነው ይያሉ ሲመክሩ አዳመጥኩ ተመለከትኩ። በመጨረሻም ሁለቱ የጣቢያው ሰራተኞች ለኢትዮጵያ በአንደኛ ደረጃ ተመራጭ መሆን የሚገባው የካፒታሊስቱ መንግስታዊ ስርዓት ሲሆን ይህ ካልሆነ ደግሞ የማህበራዊ ዴሞክራሲያዊ መንግስት ስርዓት በሁለተኛ ደረጃ ተመራጭ ይሆናል ብለው ባንድ ድምጽ ከዚህ ድምዳሜ መድረሳቸው ከነከነኝ። እንዴት የአንድ ጣቢያ ሰራተኞች የሆኑ ሁለት ሰዎች ከድምዳሜ ደረሱ? ለማስተማር ወይስ ከጀርባ ጩሁ ያላቸው አንዳች ነገር ይኖር ይሆን? አስባለኝም ምናልባትም የዛሬዎቹ አዲሶቹ ሽሞች ከወደ አሜሪካ የተሰሩ በመሆናቸው ከወደ አሜሪካ የሚተላለፉ ቴሌቪዥንና ሬዲዮ ጣቢያዎች ይህንን ቢሉ ምን ያስደንቃል ማስባለኝ። በዚህ የተሰበሰቡ አማካሪዎች ይህን በሉ አይሉም መገመትም ስህተት ነው። በሳት ቴሌቪዥን ጣቢያ ከሚተላለፉ ማስታወቂያዎች ውስጥ ኢሳት የቆመውና ለዚህ በቃው በኢትዮጵያውያን ደጋፊዎች ነው ይላል። የመዋጮ ጥሪዎችንም በዚሁ መልክ ሲሉ ሰማለሁ። ደጋፊዎቻቸው ባለሀብት ከበርቴዎች ወይስ እነሱ እንደሚሉት የኢትዮጵያ ህዝብ ነው? ትልቅ ጥያቄ ነው። ማንኛውም አይነት ድጋፍም ሆነ እርዳታ የራሱን መዘዝ ይዞ ከወደ ኋላ ብቅ የሚል መሆኑን ኢሳቶች ዛሬ ሊረዱ ይገባል። የእርዳታና ድጋፍ የመጨረሻው ምርጫ በተደጋፊዎቹ በአበዳሪዎቹና ለጋሾቹ ጥቅም አስጠባቂ መሆን ማለት እንደሆነ ሁሉም የሚያውቀው እውነት ነው። ከአራት አመታት በፊት ዶክተር ብርሃኑ ነጋ ለግንቦት ሰባት ማጠናከሪያ ይሆን ዘንድ ከወደ ግብጽ እርዳታ ማግኘቱ ከተሰማ በኋላ እርዳታ ከየትም ከማንም እንቀበላለን ድምዳሜ ትልቅ አስተማሪ ነው። ድጋፍ እርዳታ ብድር ለባዕዳን ኃይሎች ጥቅም ማስጠበቂያ መሆኑን አውቃለሁ። ኢሳቶችም ሊረዱና ትምህርት ሊቀበሉበት የማይችሉት ለምንድን ነው? የኒው ሊበራል ዴሞክራሲ ዛሬ ባለንበት ተጨባጭ ሁኔታ አንፃር የማይመረጥ ምርጫ ነው። ከመሬት በመነሳት አይደለም የማይመረጥ ምርጫ ነው የሚባለው። ይህንን እውነት ለመረዳት ኢትዮጵያ ማነች? ኢትዮጵያ የነማን አገር ናት? ፖለቲካ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ተጨባጭ ሁኔታዎቿ ምን ይመስላሉ ብሎ በመነሻነት መያዝ እጅግ አስፈላጊ ነው። የአንድን አገር መንግስታዊ ስርዓት ለመምረጥ ከነዚህ ተጨባጭ ሁኔታዎች ያፈነገጠ ከሆነ ለድጋሚ ጥፋት አገርንም ህዝብንም ለጥፋት ማጋለጥ ነው። ኢትዮጵያ ማነች? የነማንስ አገር ነች? ለሚለው መነሻ ሐሳቦችንና ጭብጦችን እንመልከት። ኢትዮጵያ በታሪኳም በመንግስት ስርዓት መተዳደር ከጀመረች ረጅም አመታትን ያስቆጠረች በማንም ቅኝ አገዛዝ ስር ያልወደቀችና በቆዳ ስፋቷም ትላልቅ ከሚባሉ የዓለማችን አገራት ተርታ የምትመደብ አፍሪካዊት አገር ናት። በገዘፈው የቆዳ ስፋቷ ውስጥ በርካታ የተፈጥሮ እምቅ ሀብቶችን የያዘች አገር ናት። በተፈጥሮ ሀብቷ የበለጸገች ኢትዮጵያ ዜጎቿን ከረሃብ፣ ከቸነፈር፣ ከኋላ ቀርነት፣ ከድህነት መታደግ አልቻለችም። የድሃዎች ድሃ ሀገር መጠሪያችን መሆኑ የሚደበቅ አይደለም። የኢትዮጵያን እምቅ ሀብት ዜጎቿን መጠቀም አለመቻላቸውን መረጃ ከቃኘን በኋላ ወደ ህዝቦቿና የስነ ህዝብ ባህሪያቶቿንም መቃኘት ሌላው ጠቃሚ መረጃ ነው። ኢትዮጵያ ከመቶ ሚሊዮን ህዝብ በላይ የሚገመት የሰፈረባት አገር ናት። የኢትዮጵያን የቆዳ ስፋትና የህዝብ ጥምርታውን ስንመለከት በአማካይ 100 ሰዎች በስኩዌር ኪሎ ሜትር ላይ ይቀመጣሉ። ይህ የመሬትና የህዝብ ጥምርታ የሚነግረን እውነት ቢኖር ኢትዮጵያ ሳታጣ የነጻች ድሃ የሆነች በመሬት እጦት ሳይሆን በሀብት አጠቃቀም የተሳሳተ ፖሊሲ በመኖሩ ነው። ፍትህ በመጥፋቱ በመሆኑ ነው። ኢትዮጵያ ከአጠቃላይ ህዝብ ውስጥ 83 ከመቶ የሚሆነው የገጠር ነዋሪ ሲሆን 17 ከመቶ ብቻ የሚሆነው የከተማ ነዋሪ ነው። ከአጠቃላይ ህዝብ ውስጥ እስከ 45 ከመቶ የሚሆነው ወጣት የሚባለውን የህብረተሰብ ክፍል የያዘ ነው። ይህ የሀገራችን የስነ ህዝብ ባህሪ ኢትዮጵያ ከዓለማችን ሀገራት ውስጥ ባለፈጣን የህዝብ እድገት አገር መሆኗን ሲያስረዳን፣ በሌላ በኩል አምራች የተባለው የህብረተሰብ ክፍላችን በጣም በተጨናነቀ ህይወት ውስጥ መሆኑንም ያረጋግጣል። ከ95 ከመቶ በላይ የሚሆነው የኢትዮጵያ ህዝብ በድህነትና ከድህነት ወለል በታች በሆነ ህይወት ውስጥ የሚኖር መሆኑን መረጃዎች ያረጋግጣሉ። ከ5% ያነሱት ደግሞ መካከለኛ ከፍተኛ ነዋሪዎች ናቸው። በሀገሪቱ የ27 አመታቱን የሀብት ክፍፍል መለኪያ ኢንዴክስ በሀብታምና በድሃው ህዝብ መካከል ያለው ርቀት የሰማይና የምድር ያህል ርቀት አለው ብሎ ለጊዜው ማስቀመጡ ይታወቃል። ኢትዮጵያ በማህበራዊ ግልጋሎቶች እጥረት የምትሰቃይ አገር ናት። የትምህርት፣ የህክምና፣ የውሃ፣ የመብራት፣ የትራንስፖርት ወዘተ ከስፖርት ጋር የማይመጣጠኑ እጅግ የወረዱ ናቸው። ኢትዮጵያ ከነዚህ ግርድፍ መረጃዎች ስንነሳ በድህነት፣ በኋላ ቀርነት፣ በዲሞክራሲ እጦት፣ በፍትሃዊ የሀብት ክፍፍል እጦት፣ በዘርፈ ብዙ ቀውሶች ውስጥ የገባች አገር መሆኗን ለኢትዮጵያውያን ቀርቶ ለዓለም አቀፉ ህብረተሰብ ሳይቀር በግልጽ የሚታይ እውነት ነው። የኢትዮጵያ ድህነትና በሌሎች ቀውሶች ሁሉ ስርዓት ሰራሽ እንጂ ተፈጥሯዊ እንዳልሆነ ከነዚህ መረጃዎች መጠረኛም ቢሆን ግንዛቤ መውሰድ ይቻላል። ለኢትዮጵያ የሚገባትና የሚመጥናት ጠገናዊ ለውጥ ሳይሆን ስር ነቀል ለውጥ ነው። ከግማሽ ምዕተ ዓመት በላይ በፋሽስቶችና ዘረኞች ከደረሰባት ህመም ፈውስ ማስገኛ ይሆናሉ ተብለው ለምርጫ የሚገቡ መንግስታዊ ስርዓቶችና ርዕዮተ ዓለማቸው ከነዚህ ተጨባጭ ማስረጃዎች ያፈነገጠ ከሆነ መፍትሄነቱ ቀርቶ ህመምን እንደገና እንዲያገረሽ ማድረጉ የማይቀር ይሆናል። የኢሳት ሰራተኞች ሁለቱም ባንድ ድምጽ ለኢትዮጵያ የሚስማማትና የሚመጥናት የካፒታሊስት ወይም በዘመኑ አጠራር ኒዮ ሊበራል ዲሞክራሲ ነው ከሚል ድምዳሜ መድረሳቸው አሳዘነኝ። ፍጹም ሐሰት፣ ፍጹም ውሸት ልላቸውም ፈለኩ። እኔ ደግሞ ለነገው ኢትዮጵያና ዜጎቿ ከከበርቲ ስርዓት ይልቅ ማህበራዊ ዲሞክራሲ የበለጠ ተመራጭ ነው ላለሁ። እኔ ይሄን የምለው የሌሎች ከበርቲዎች ወይም የምዕራብ አገራትን ግፊት አይደለም። መነሻዬም ከአየር ላይ ሳይሆን ከኢትዮጵያ ተጨባጭ ሁኔታዎች በመነሳት ነው። ከዚህ አንፃር ለኢትዮጵያ የሚመጥን መንግስታዊ ስርዓትና ሪዮት ዓለምን እንምረጥ ካል የመጀመሪያው ምርጫ ሊሆን የሚገባው የማህበራዊ ዲሞክራሲያዊ መንግስታዊ ስርዓት ነው ባይ ነኝ። ምክንያቶችን ከሀገራችን ወቅታዊ ፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ ሁኔታዎች በመነሳት የዚህ ምርጫ ትክክለኛነትና ተመራጭነት እንመልከት። አስከፊና ጨቋኝ እንዲሁም ዘረኛ አገዛዞችን የታገለው መስዋዕት የሆነው ስቃይና ፍዳን የተቀበለው አብዛኛው የኢትዮጵያ ህዝብ ነው። በመረጃችን መሰረት በድህነትና ከድህነት ወለል በታች የሚኖረውና ከ95% በላይ የሚሆነው አብዛኛው ህዝብ በነገው ኢትዮጵያ ተጠቃሚ የሚያደርግ መንግስታዊ ስርዓት መመስረትን ጠይቋል። መልስም ይሻል። አብዛኛው የኢትዮጵያ ህዝብ መስዋዕትነት በከፈለበት ህዝባዊ ትግል ጥቂቶችን ወይም ከ5% በታች የሆኑ የህብረተሰቡን ክፍሎች ጥቅም የሚያስከብር የከበርቲ ስርዓት መመኘት አንድም የህዝብ ትግልን መቀማት ነው፣ ሁለት ጸረ ዲሞክራሲ ነው፣ የዲሞክራሲ መርህን መጣስ ነው። ጥቂቶችን በዙሃኑ ላይ ማንገስ ከኢትዮጵያ ተጨባጭ ሁኔታ አንፃር መሆኑ ግልዛቤ ይወሰድልኝ። የዛሬዎቹ 5% ካጠቃላይ የህዝብ ቁጥር ውስጥ ያሉ መካከለኛና ከፍተኛ ከበርቲዎች እነማን ናቸው ብሎ መጠየቅም የከበርቲ ስርዓት ለኢትዮጵያ ከመምረጥ በፊት መረዳትም ተገቢ ነው። ከዚህ ውጭ በኢትዮጵያ ህዝብ ላይ በግዳጅ የሚጫን ከሆነ የምርጫውን ስህተት ያጎላዋል። እነዚህ አናሳ ከበርቲዎች በሶሻል ዴሞክራሲ ስርዓተ መንግስት ውስጥ ይጨቆኑ መብታቸው ይረገጥ ማለት እንዳልሆነም ግንዛቤ ይወሰድልኝ። በእውነተኛ ዴሞክራሲ ስርዓት ውስጥ የጥቂቶች መብት ይከበራልና የ27 አመታት በኢትዮጵያ የተፈጠሩ ባለሀብቶች ግን ከምንታገለው ዘረኛ የወያኔ አገዛዝ ተለይተው የሚታዩ እንዳልሆኑ መረዳትም አስፈላጊ ነው። የሀብታቸው ምንጭ ሁሉ በወንጀል የተጨማለቀ በመሆኑ በአሁኑ ወቅት በሀገሪቱ እየታዩ ባሉ ግድያዎችና ጭፍጨፋዎች ውስጥ ጉልህ ድርሻ አላቸው። ወያኔዎች ወደ መቀሌ ከፈረጠጡ በኋላ በፈጠሯቸው ባለሀብቶች ይደጎማሉ። ተክለ ብርሃን አምባይን ለአብነት መጥቀስ ይቻላል። ለወያኔ የወንጀል ተግባራት ፈጻሚዎችና አስፈጻሚዎች ናቸው። የሱር ኮንስትራክሽን ባለሀብቶች ባርማጮና መተማ የፈጸሙትን ወንጀል መጥቀስ ይቻላል። እነዚህ የዘመኑ ከበርቴዎች ለሀገርና ለወገን ፍቅርና ተቆርቋሪነት የሌላቸው በመሆኑ እንደ ብሔራዊ ከበርቴ የሚቆጠሩም አይደሉም፣ እንደ ጸረ ሀገርና ጸረ ህዝብ አቀባባይ ከበርቴነት እንጂ። ለነገው ኢትዮጵያ የተሻለና የሚበጅ መንግስታዊ ስርዓት የምንመኝ ከሆነ በዲሞክራሲ ባህሉ የደበረ፣ በፖለቲካ ብስለቱ፣ በኢኮኖሚ ጥንካሬው የጠነከረ፣ ለሀገርና ለወገን ከልቡ የወገነና ያመነ ርዕዮተ ዓለምን ተከታይ መሆንም አለበት። ህዝባዊ መንግስት በስም ሳይሆን በተግባር የሆነ ማለት ነው። ከግማሽ ምዕተ ዓመታት በላይ በኢትዮጵያ ህዝብ ላይ የተፈራረቁ ፈላጭ ቆራጮች እና ዘረኛ አረመኔያዊ ተግባራት ሳቢያ ስር ሰደድ የነበረ መንግስታዊ ከበሬታና እምነት ከኢትዮጵያ ህዝብ አረዳድ ተሟጦ አልቋል። መንግስታዊ ባህልን መመለስና መለወጥ በነገዋ ኢትዮጵያ መሪዎች ትልቅ የቤት ስራ ነው። የባዳን አገልጋይነት ጥቅም አስጠባቂ ሳይሆን ለሀገሩና ለወገኖቹ ጥቅም ተሟጋች መሆን፣ ለጥቂቶች ሳይሆን ለብዙሃኑ ተቆርቋሪና አገልጋይ፣ በሌላ በኩል ለ5% ሳይሆን ለ95% መሆን፣ ለአንድ ብሔር ብሔረሰብ ሳይሆን ለሁሉም ብሔር ብሔረሰቦች ወገንተኛ የሆነ ዴሞክራሲያዊ መንግስት የሚቋቋምበትን ቅድመ ሁኔታዎች ማመቻቸት ለኢትዮጵያ ዛሬ ቅንጦት ሳይሆን የህልውና ጉዳይ ነው። ለዚህ ደግሞ ከኒዮ ሊበራል ዲሞክራሲ ይልቅ የማህበራዊ ዲሞክራሲ ርዕዮተ ዓለም ተከታይ መንግስት የበለጠ ተመራጭ ይሆናል። መልካም የሚባል ዲሞክራሲያዊ መንግስትና ርዕዮተ ዓለም ምርጫ ሲደረግ ከግምት ውስጥ መግባት ካለባቸው ጭብጦች ውስጥ የህዝብ ስርጭትና የኑሮ ደረጃ ከግምት ውስጥ መግባት አለባቸው። ከዚህ አንፃር 83% የኢትዮጵያ ህዝብ በገጠር የሚኖር ሲሆን 17% ብቻ የከተማ ነዋሪ ነው። አብዛኛውን የህዝብ ቁጥር በያዘው የገጠር አካባቢ በውዥንብር ካልሆነ በስተቀር በኢኮኖሚ አቅሙ፣ በስነ ልቦና አረዳዱ የኒዮ ሊበራል ወይም የከበርቲ ስርዓትን አራማጅ ሆኖ ኑሮውን እየኖረ የህዝብ አካል ሆኖ እውነተኛ ተወካይ ማግኘት አይችልም። በገጠር ከርቶ በከተማም ይህ እውነተኛ ክስተት ነው። ይህ ከመሬት ላይ ያለ እውነተኛ ጭብጥ ሆኖ ያለ በገጠሪቱ ኢትዮጵያ አመለካከቱም ሆነ የስነ ልቦና ዝግጅቱ ያለው ውክልና በሌለበት ውክልና አለ ማለት ስህተት ነው። ይሁን ከተባለም ሊሆን የሚችለው እንደ ንጉሱ ዘመን ከአዲስ አበባ ወደ ኦጋዴን ዋርዴር ወይም ከአዲስ አበባ ገለብ ሄዶ ተወዳደርኩ ብሎ የህዝብ ስልጣን የሚነጠቅበት ስርዓት ከመዘርጋት አይለየም። ውድ ፍኖቶች በዚህ ደብዳቤ የመንግስታዊ ስርዓት መምረጫ መስፈርቶች ሁሉን መዘርዘር ይከብዳል። ሆኖም የኢትዮጵያ አብዛኛው ህዝብ ስርጭት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ተሰራጭቶ ያለ መሆኑ የማህበራዊ ዴሞክራሲ መንግስታዊ ስርዓት መሰረቶች የሆኑት የሌሉበት የሀገሪቷ ክፍል የሌለ መሆኑን ይጠቁማል። የአስከፊ ስርዓቶች ተጠቂ የሆኑ የህብረተሰብ ክፍሎች በስፋት የተሰራጩ መሆናቸው ኢትዮጵያ ከኒዮሊበራል ካፒታሊስት ስርዓት ይልቅ በማህበራዊ ዴሞክራሲ ሰፊ መሰረት ያለው በመሆኑ የበለጠ ተመራጭና የሚመጥንም ያደርጋል። በሀገራችን ባለሀብት ባለበት ቦታ ሁሉ ዝቅተኛው የህብረተሰብ ክፍል አለ። ዝቅተኛው የህብረተሰብ ክፍል ባለበት ቦታ ሁሉ ባለሀብትም ሆነ ካፒታሉ የለም። ስለዚህ በሌለ ሀብት በሌለ ካፒታል የከበርቴ ስርዓት ምርጫ ላምባሉ አለበት ኩበት ለቀማ አይሆንም ወይ? ለይሳት ሁለት ሰራተኞች የመለግሳቸው መክሬ ነው። አእምሮ በለጠ ከአዲስ አበባ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች በሙሉ የከበረ ሰላምታዬን አቀርብላችኋለሁ። በጥቅምት 18 2011 ዓመተ ምህረት በደሴ፣ በደብረ ብርሃን፣ በባህር ዳር፣ በጎንደርና ሌሎችም አካባቢዎች የህዝብ ተቃውሞ ተካሂዷል። ታሪካዊ ቅርሶቻችን ትኩረት ይሰጣቸው፣ የማንነት ጥያቄዎች አስቸኳይ ምላሽ ይሰጣቸው የሚሉ ህዝባዊ ተቃውሞዎች ተካሂዷል። ዛሬ በሁሉም የኢትዮጵያ አካባቢዎች የተነሱና እየተደረጉ ያሉ ተቃውሞዎች የዲሞክራሲ፣ የፍትህ፣ የእኩልነትና የማንነት ጥያቄዎች ናቸው። የ27 ዓመታት መራራ የወያኔ ጭቆና የወለደው ተቃውሞ ነው። የወያኔ ከፋፋይነትና ዘረኝነት የፈጠረው የነጻነት ፍልሚያ ነው። የ27 ዓመት የወያኔ ጸረ ኢትዮጵያና ጸረ ህዝብ የሆነ ዓላማውና ተግባሩን በመቃወም በስፋት ለተደረገ የህዝብ ጥያቄ ምላሽ ላለመስጠት ለውጡን አድበስቶ ወያኔን ለመጠገንና ለማስቀጠል የሚደረገውን መፍጨርጨር ለመቃወም የተደረገ ተቃውሞ ነው። የህዝብ ጥያቄ አቅጣጫውን እንዲስት የሚካሄዱ ሙከራዎችን ወደ ትክክለኛ አቅጣጫው እንዲመለሱ ህዝብ ትግሉን በጽናት መቀጠል እንዳለበት የሚያመላክቱ ምሳሌዎች ናቸው። ኢትዮጵያን ከጥፋት ህዝቧን ከብተና መታደግ የሚቻለው የወያኔን ስርዓት ከስሩ መንግለን ለመጣል በህብረት ስንታገል ብቻ መሆኑን አፍታሪ ተግባር ነው። የአዲሶቹ ሹሞች እኛ እናሻግራለን ቅዠት ለዳግም ትግል መነሳት ግዴታችን ነው። የኢትዮጵያ ህዝብ ከወያኔ ጋር ያለው ቅራኔ ወያኔ በኢትዮጵያና ህዝቧ ላይ እየፈጸመ ያለው አስተቃቂ ጭፍጨፋና አይን ያጣ ዘርፊያ በድርድር ሊፈታ የሚችል አይደለም። ከወያኔ ጉያ የተፈለፈሉ የወያኔ ልጆች ከ40 ዓመታት በላይ የጎነጎኑትን ጸረ ሀገርና ጸረ ህዝብ ተግባራት ያመጧቸውን ውጤቶች በመጠጋገን ሊፈቱት ይችላሉ ብሎ ማሰብ መጃጃል ነው። ትልቅ የፖለቲካ ስህተትም ነው። ሀገር አፍራሾችና ከፋፋዮች በአዲሶቹ ሹሞች ብቻ ተሰጥቷቸዋል። የወያኔ ተግባርና ዓላማ ከአዲሶቹ ሹሞች ጋር በመመሳጠር ላይ መሆናቸው በተግባር እየታየ ያለ እውነታ ነው። ከላይ በጠቀስኳቸው ከተሞች የተቃውሞ ሰልፎች ሲካሄዱ በመቀሌም ሰላማዊ ሰልፍ እንደነበር ተመልክተናል። የዚህ የመቀሌው ሰልፍ ዓላማ ለኔ የሰውነት ቆዳይ እስኪጨማተር አሳፍሮኛል። የሰልፉን ዓላማ የኢትዮጵያ ህዝብ እንደተመለከተው የትግራይ ተማሪዎች ወደ ሌላ ዩኒቨርሲቲዎች እንዳይመደቡ የተመደቡትም ካሉ ወደ ክልላቸው እንዲመለሱ የሚጠይቅ ነበር። በመጀመሪያ ደረጃ ይህንን ለማድረግ ሰላማዊ ሰልፍ የሚያስወጣ አልነበረም። ምክንያቱም የፈተናዎች ድርጅት ኃላፊው አራያ ገብረ እግዚአብሔር ነው። እሱም ይህንኑ እንደሰራው በተግባር ከ2011 ዓመተ ምህረት ምደባ የተረዳ ነው። በርካታ ማስረጃዎች እንዳሉን መረዳት ተገቢ ነው። ወያኔ የሚሸርበውን ሴራ ሁሉ የኢትዮጵያ ህዝብ አያውቅም ከሚል ድምዳሜ መድረስ ትልቅ ስህተት ነው። የትግራይ ወጣቶች ሊረዱት የሚገባ ጉዳይም አለ። ለዚህ ሁሉ ምስቅልቅል ሁኔታ ሀገራችን የደረሰችው የትግራይ ህዝብ ወኪል ነኝ በሚለው ወያኔ ምክንያት መሆኑን መረዳት አለባቸው። ዛሬ በሀገሪቱ ስርዓት ፈርሶ ስርዓት አልበኝነትን ያነገሰ ወያኔ ነው። በህዝብ ውስጥ ዘርን መሰረት ያደረገ ጥላቻን እየረጨ ያለው ወያኔ ነው። በተለያዩ የሀገሪቱ አካባቢዎች የሚደረጉ የእርስ በርስ እልቂቶች አድራጊውም ፈጻሚውም ወያኔ ነው። በተለያዩ የሀገሪቱ አካባቢዎች እየተፈጸመ ላለው ጭፍጨፋ፣ ዝርፊያና ስርዓት አልበኝነት መስፈን ዋነኛ ተዋናይም ሆነ አስፈጻሚው ወያኔ ነው። የትግራይ ወጣቶች ጥያቄ ዛሬ መሆን ያለበት ለጥቃት እንጋለጣለን ሳይሆን ለዚህ አከፍቲ ሁኔታ የዳረገን ወያኔ ከስራው ይታቀብ ወይም ከስልጣን ይወገድ መሆን ነበረበት። የትግራይ ወጣቶች በጥርጣሬ አይን እንዲታዩ ያደረጋቸው ወያኔ መሆኑን ለመረዳት ጠቢብ መሆን የሚጠይቅ አይደለም። ያለፈውን ብንተው ዛሬ በራያ ወልቃይት ሁመራና አፋር ወዘተ አካባቢዎች እየወሰዳቸው ያለው እብሪተኛ ተግባራትን መመልከት ይጠቅማል። ኢትዮጵያን እየጎዳ ህዝቧን እየከፋፈለ ያለው ወያኔ ለትግራይም ሆነ ለሌላው የኢትዮጵያ ህዝብ ጠላት እንጂ ወዳጅ አለመሆኑን መረዳት ይገባል። የትግራይ ወጣቶች ከሌላው ኢትዮጵያውያን ጋር በመተባበር ሀገር አድኑን ትግል መቀላቀል አለባቸው የሚል እምነት አለኝ። ብቻኛ መፍትሄያችንም ይኸው ብቻ ነው። ኢትዮጵያ በጥቂት የወያኔ ገዢዎች መወረስ የለባትም። ህዝቧም መስተቀየት የለበትም ሲሉ ደብዳቤያቸውን ያደረሱን ሰዋሰው ተተማ ከአዲስ አበባ ናቸው።
የደብዳቤዎች አምድ ፕሮግራማችን በዚሁ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን። ያልታደልን ሆኖ ክስረት በኪነቱ ሰፈር አመለኞች ሶሻሊስታዊ የሆነ አቋምን ሆነ አስተሳሰብን መቃወምና ማውገዝ ተልእኳቸው ሆኗል። በጊዜው ዋና ከቀይም ቀይ ሶሻሊስቶች ነን ብለው ፋሽስቱን ኮሎኒያል ያጀቡና ከኛም በላይ የማኦ ዜዶንግ ተከታይ ላፈር ሲሉ የነበሩ ዛሬ ተገልብጠው አንድም የሃይማኖት ተከታይ ነን ብለው ሲብሉና ሲገዘቱ አዳምጠናቸዋል። የሰው በላው ስርዓት ሆነው ስለገኙትም የኪነት ህብረተሰባዊ ሚና አልዋጥ ብሏቸው የግል ነጻነት ገለመሌ በሚል ለሀገርና ህዝብ ማድረግ ያለባቸውን አስተዋጽኦ ሆነ መክፈል ያለባቸውን እዳ ረስተው ይገኛሉ። ይህን ሁሉ ማንሳት የተገደድነው ለህብረተሰቡና ለሀገር ዋና ችግሮች ተጠሪና ድምጽ መሆንን ሶሻሊስት መሆን ነው በሚለው ሶሻሊስት ሪያሊዝም የሚባለውን ተርጉመው በመገኘታቸው ነው። ለነገሩ እንበል በሚል እንጂ እስከዚህም አቋምና ትንተና ሳይደርሱ ገዣቸው ያው የምናውቀው ሆድ መሆኑን አላጣነውም። ኪነት ለህብረተሰቡና ለሀገር ትግል ዋናው አጋርና መከላከያ መሆን ሲገባው በሀገራችን ግን የኪነት ሰዎች ከሚያስገምት ራስ ወዳድነትና የሥርዓት ሎሌነት ማምለጥ አልቻሉም። መለስ ዜናዊ ሞተብን ብለው ደረት የደለቁትና ያነቡትን ያጤኗል። ለብልሹ አቋማቸው ረዳት የሆናቸው የራሱ የህዝባችንን ማገናዘብና መታዘብ አቋም መያዝ ችሎታም መዳከም ነው። ለወያኔ ያደሩት የኪነት ሰዎች ላይ ተገቢውን ማዕቀብ ማድረግ የሚገባው ህዝብ ሲያስተናግዳቸው መቆየቱን መካድ አንችልም። ሟቹ የሱዳኑ ተወዳጅ ዘፋኝ ወርዲ ለምሳሌ በመካከለኛው ምስራቅ ዘፍኖ ገቢውን በይፋ አባል ለሆነበት ለሱዳን ኮሙኒስት ፓርቲ ይለግስ ነበር። ይህ ከናስቴር አወቀ ቴዲ አፍሮም ይተበቃል የሚታለምም አይደል። ለወያኔም አብይም ዘፋኞች ግን ብዙ ናቸው። ጥቅማቸውን አይረሱ እነሱም። እነፋሲል ደሞዝ አረሱት ብለው ዘፍነው ሲየል ተቀብለዋል። ዛሬ እሱም ሆነ ሌሎች ለአዲሱ የወያኔ ኢህአዴግ ሹም ቢሰግዱ ጫማ ቢስሙ አያስገርመንም። ህዝብ ለፈጀውና ሀገር ላጠፋው ወያኔ መሪ ጸጉር ሲነጩና ሲያለቅሱ ታዝበናቸዋል። ህዝብን ይቅርታ ሳይጠይቁ ግን ዛሬ ዋና የኪነት ሰዎች ሆነዋል። በጭፍኑ ዘፈኑ ጽሑፉ ሁሉ አገሬ ህዝቤ ይበል ያለ የለም። ስለ ፍቅር ለምን ተዘፍኖ ለምንስ ተጽፎ ማለታችንም አይደል። ግን ሀገር ለህልውናዋ ስታጣጥር ትውልድ ታሪኩንና ባህሉን ሲዘነጋ ባዕዳን ባገር እንደገና ሊጫወቱ ሲያሰፈስፉ የኪነት ሰዎች በሀገር አድን ትግሉ ሚናቸው ከፍተኛ ቦታን ይይዛል። ስለ አንድነት ይዝፈኑ ይጻፉ፣ ስለ መንገዳዳሪዎች ህፃናት ሰቆቃ ይዝፈኑ ይጻፉ፣ ለሀገር ስለ ተሰውትና መከራ ስላዩት እስቲ ይዝፈኑ ይዘክሩ፣ መለስ አብይዬን እስቲ ይተዉ። ብዙ አይደለም ይህን መጠየቅ። በኪነቱ ሰፈር ኢትዮጵያ አልታደለችም። የወለደቻቸው አብዛኞቹ የሚያሳፍሯትና የሻዕቢያ ባንዲራ ይዘው የሚያቀራሩ ሆነዋል። ምሁር ተብዬዎቿማ እግዚኦ መሐረነ እነዚህን ከምንሰማ ምነዋ በወሰደን እያሰኙናቸው። ምድረ ማፈሪያ ፈልቷል። ኪነት ለሀገር አገልግሎት መዋል መቻል አለበት። ቀደም እንዳልነው ይህን በመለጠጥ ዘፈኑ ሁሉ ደርግ እንደሚለው ይሰፋ ይሰፋ ይበል ማለታችን አይደለም። ግን ለአብይ ዘፋኞች የሻቢያን ባንዲራ እያውለበለቡ ዘፋኞች ስለ ቡራዩ መከራ ስለሚቀምሰው ንጹህ ክዝ ስለ ደምቢዶሎ ሰለባዎች ወዘተ እስቲ ጩኸት ያሰሙ፣ እስቲ ገዳዮቻቸውን ያጋልጡ። የአማራ የኦሮሞ የኢትዮጵያ ከያዲዎች እስቲ ስለ ሀገራችን ስለ ህዝባችን ይዝፈኑ ይጻፉ። አብይ ወይ ሞት ብለው ከታዛቢዎች ምሁሮች እስቲ ግፍ ስለተፈጸመበት ህዝብ ሲቆጩ ሲበግኑ እንስማቸው። አገር ወዳድ የኪነት ሰዎችን ለማግኘት ግን አታደልንም። ጫማ ሳሚና ቤተ መንግስት ገባን ብለው ጨፋሪዎች አግኝተናል። ለህዝብ ተቆረቆርን ባሉ ማግስት ኢትዮጵያዊነትን የሚያደባዩና በስልጣን ላሉት ሰጋጆችና የኪነት ሰዎች አፍርተናል። አሌ የሚል እስቲ አፍ አውጥቶ ይሞግታል። የምትሉት የተሳሳተ ነው የሚልስቲ ስህተቶችን ጠቁሞ ይከራከራል ትከራከራል። በኢትዮጵያ ትላንትም ዛሬም የሆድ ፖለቲካ የተባለውን አጠንቃኞች በርክተው እንዳሉ ለማንም ምስጢር አይደለም። ለሀገር የተዋደቁት ሳይሆን ባንዳና ከሃዲዎች፣ ዛሬ ደግሞ የትላንት የወያኔ ጀሌዎች ሁሉ አንቱ የሚባሉበትን እያየን እየታዘብንና ጉድያልን ነው። በአብይ ዙሪያ የሚሾሙት የክብር እንግዳ የሚባሉትና በቤተ መንግስት የሚስተናገዱት እነማን እንደሆኑ ማጤን ይበቃል። በስልጣንና በስልጣን ዙሪያ ያሉት ወንጀለኞች፣ ጠባቦች ለነሱ ዘፋኝ ጸሐፊዎች ናቸው። ለሻቢያና ለኢሃዲጎች ሳይሆን ለኢትዮጵያ እስቲ ስለሰቆቃዋ ዝፈኑላት። መከራ ስለሚያዩ ህዝባችን እስቲ ግጠሙ፣ ዝፈኑ፣ ጻፉ።
Yeah, my honey.